ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከሱዳን ወደ ሁመራ ግዛት የተመለሱ ኢትዮጵያውያን ስደተኞች ወደ አገራቸው መመለሳቸው ያስደስታቸው ቢሆንም ብርቱ ችግር ላይ መሆናቸውን ግን ለአሜሪካ ድምፅ ተናግረዋል። ከስፍራው የተጠናቀረ ዘገባ ይዘናል። የሰቆጣ ቃል ኪዳን ስምምነት በመባል የሚታወቀው ሰነድ ዙሪያ የተሰናዳ ቅንብር በዩናይትድ ስቴትስ ለሕግ የበላይነት የሚሰጥ አክብሮትና የዚህ አንዱ መገለጫ የሆነው የምርጫ ሂደት የሕግ አተያይ እንዲሁም ጉዳይ ኦን የተባለው የሥራ ፈላጊዎችንና ቀጣሪዎችን አገናኝ የተንቀሳቃሽ ስልክ አውታር ለምሽቱ የተሰናዱ ቅንብሮች ናቸው። ዜናውን ተከትሎም በተከታታይ ይቀርባሉ። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። ከቅዳሜ ሰኔ 26 2013 ዓ.ም ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪያችን ብርሃን ኃይሉ ናት። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልኝ የተከበራችሁ አድማጮች፣ ዜናውን የማሰማችሁ ሰሎሞን አባተ ነኝ። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በኢትዮጵያ የትግራይ ጉዳይ ላይ ለመጀመሪያ ጊዜ ትናንት በይፋ ያደረገው ስብሰባ ያለ ስምምነት ተጠናቋል። የትግራይ ኃይሎች ተኩስ ወደ ማቆም ስምምነት መግባት እንዳለባቸው ድርጅቱ ያሳሰበ ሲሆን ተኩስ አቁም ስምምነት ላይ መድረስ ሰብአዊ ችግሮችን ከመቅረፍ ባለፈ ለሀገሪቱ ችግሮች ፖለቲካዊ መፍትሄ ለማፈላለግ ጠቃሚ እርምጃ መሆኑን ገልጿል። ትግራይ ውስጥ ያለው ሰብአዊ ቀውስ በፍጥነት እየተባባሰ መምጣቱ የተጠቆመ ሲሆን ለረሃብ የተጋለጡ ሰዎች ቁጥር ከ400,000 መብለጡ ተነግሯል። የኢትዮጵያ መንግሥት የሰብአዊ አገልግሎት ተደራሽነትን ለማረጋገጥ ኃላፊነቱን እንዲወጣና ሁሉም አካላት እውነተኛ የተኩስ አቁም ስምምነት እንዲያደርጉ ዩናይትድ ስቴትስ ስትጠይቅ፣ ሩሲያ ደግሞ የትግራይ ጉዳይ የኢትዮጵያ የውስጥ ጉዳይ ነው በሚለው አቋሟ ጸንታለች። የጸጥታ ጥበቃ ምክር ቤቱ አባላት ሀገሪቱ ያሉባትን የተለያዩ ፈተናዎች በአግባቡ እንዲረዱና ጥረቶቿን እንዲደግፉ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ ተጠሪ ጥሪ አሰምተዋል። የጸጥታ ጥበቃ ምክር ቤቱ ወደ ትናንት ይፋ ስብሰባ ከመግባቱ በፊት 6 ዝግ ስብሰባዎችን አድርጓል። የምክር ቤቱ አባላት የሆኑት 3 አፍሪካውያን ሀገሮች ኬንያ፣ ኒጀርና ቱኒዚያ እንዲሁም ካሪቢያኗ ሴንት ቪንሰንትና ግሪኔዳይንስ ምክር ቤቱ በኃላፊነት መንፈስ እንዲንቀሳቀስና በአፍሪካ ጉዳዮች ላይ የአፍሪካን ድምፅ እንዲሰማ መክረዋል። በደቡብ ኢትዮጵያ ክልል በ2013 የበጀት ዓመት ከ1.4 ቢሊዮን ብር በላይ መመዝበሩን ለክልሉ ምክር ቤት የቀረበ ሪፖርት አመለከተ። ሐዋሳ ላይ እየተካሄደ ያለውን የደቡብ ክልል ምክር ቤት መደበኛ ጉባኤ እየተከታተለ ያለው ሪፖርተራችን ዮናታን ዘብዴዎስ ተከታዩን ዘግቧል።
በደቡብ ክልል በአንድ ዓመት ብቻ መመዝበሩ በውል የታወቀው ገንዘብ 1,439,688,000 ብር ሲሆን የተመዘበረው በጉቦ ወይም በሙስና በታክስ ማጭበርበርና በአስተዳደር ግድፈት መሆኑን በሪፖርቱ ተገልጧል። የክልሉ መንግስት ይህንን ያስታወቀው በሐዋሳ ከተማ የተካሄደ ባለው የደቡብ ክልል የክልሉ ምክር ቤት 5ኛ ዙር 6ኛ ዓመት 12ኛ መደበኛ ጉባኤ ላይ ሲሆን የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የዓመቱን የስራ አፈጻጸም ሪፖርት ለምክር ቤቱ አቅርበዋል። የተመዘበረውን የህዝብ ሀብት በክልሉ ጠቅላይ አቃቤ ህግ አማካኝነት የማስመለስ ስራ እየተሰራ መሆኑን የምክትል ርዕሰ መስተዳድሩ የሪፖርት ሰነድ የሚያብራራ ሲሆን ተመዘበረ ከተባለው 1.4 ቢሊዮን ብር ውስጥ ከክስ በፊት በተደረገ ድርድሮችና በፍርድ ቤት ውሳኔዎች ከ389 ሚሊዮን ብር በላይ ለማስመለስ ተችሏልን ተብሏል። የሪፖርቱ ሰነድ ገንዘቡ በነማን በየትኞቹ ቢሮዎችና ተቋማት እንደተመዘበረ ግን አይገልጥም። ይህ በእንዲህ እንዳለም አቶ ርስቱ በክልሉ አንዳንድ አካባቢዎች አሁንም የጸጥታ ችግር መኖራቸውን አረጋግጧል።
በአማሮ ልዩ ወረዳና በጉራ ፈርዳ ወረዳ በሽብር የተፈረጁት የሸኔና የህወሓት የጥፋት ኃይሎችና በአካባቢው እየተንቀሳቀሱ የሚገኙ የተደራጁ ሽፍቶች እየፈጠሩት ያለው ጥቃት ለመቆጣጠር በጸጥታ ኃይሉን ከፍተኛ ጥረት እየተደረገ ቢሆንም በሚፈለገው መጠን ውጤት የተገኘበት ባለመሆኑ በቀጣይ ልዩ ትኩረት የሚሻ ጉዳይ ነው።
ከዚህ በተጨማሪ በእርሻ፣ በጤና፣ በትምህርት፣ በመሰረተ ልማት ግንባታዎች፣ በ በሰላምና ጸጥታ ረገድ ተከናውኗል ያሏቸውን ተግባራትና ያጋጠሙ ችግሮችን ለምክር ቤቱ በጽሑፍ ባቀረቡት ሪፖርታቸው ዘርዝረዋል። አቶ ርስቱ በተከባደረ ወር ክልሉ ለመጀመሪያ ጊዜ ንጻና ዲሞክራሲያዊ ምርጫ ማድረጉን ጠቅሶ በክልሉ በአዲስ ክልል ለመደራጀት የሚቀርቡ ጥያቄዎችን በተደራጀ ሁኔታ ለመመለስ የተሰራ መሆኑን ገልጧል። ለሁለት ቀናት የሚደረገው የምክር ቤቱ ጉባኤ አዳዲስ ሹመቶችና ተጨማሪ በጀት በማጽደቅ ነገ ይጠናቀቃል ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰዎችን ህገወጥ ዝውውር ለማስቆም ተገቢውን እርምጃ አልወሰዱም ላላቸው 17 ሀገሮች ጥሪ አቅርቧል። ማሳሰቢያው የተሰማው የሰዎች ህገወጥ ዝውውር ዓመታዊ ሪፖርት ከትናንት በስቲያ ሐሙስ ሲወጣ ነው። ሪፖርቱ የ188 ሀገሮችን የሰዎች ህገወጥ ዝውውርን ለመዋጋት የሚያደርጉትን ጥረት እንደያያያዛቸው በአራት የተለያዩ ምድቦች ከፍሎ ገምግሟል። በግምገማው ውጤት መሰረት ደረጃ 1 ከሁሉ የተሻለው ሲሆን ደረጃ 3 ደግሞ ከሁሉ የከፋው ነው። ደረጃ 2 እና ደረጃ 2 ክትትል የሚሻ ዝርዝር በሚል መካከል ላይ የተመደቡ ሀገሮች ተዘርዝረዋል። በደረጃ 3 የተቀመጡት ሀገሮች ከዩናይትድ ስቴትስ እርዳታ የማግኘት እድላቸው የሚጠብ ሲሆን ማዕቀብም ሊጣልባቸው የሚችሉ እንደሆነ ተገልጿል። በሪፖርቱ ላይ አስተያየታቸውን የሰጡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሰዎችን በህገወጥ መንገድ ማዘዋወር የሰብአዊ ስቃይ ምንጭ የሆነ እጅግ ከፍተኛ ዓለም አቀፍ ቀውስ ነው ብለውታል። ሕፃናትን ጨምሮ 25 ሚሊዮን ሰዎች ሰለባ የሚሆኑበት መሆኑንም የተናገሩት የውጭ ጉዳይ ሚኒስትር ብሊንከን በሰብአዊ መብቶች ላይ የሚፈጸም ጸያፍና የሰውን ልጅ ክብር የሚያጎድፍ አድራጎት ብለውታል። ሰዎችን በህገወጥ መንገድ ማዘዋወርን በመቆጣጠር እንቅስቃሴዎቻቸው ሶስተኛው ምድብ ውስጥ የተካተቱት አፍጋኒስታን፣ አልጄሪያ፣ ማያንማር፣ ቻይና፣ ኮሞሮስ፣ ኩባ፣ ኤርትራ፣ ኢራን፣ ኒካራጓ፣ ሰሜን ኮሪያ፣ ሩሲያ፣ ደቡብ ሱዳን፣ ሶሪያ፣ ቱርክሜኒስታንና ቬኔዙዌላ ሲሆኑ በዘንድሮው ሪፖርት ውስጥ ጊኒቢሳውና ማሌዥያ ተቀላቅለዋል። የዓመቱ ሪፖርት ቻይናን ዘንድሮም ደረጃ 3 ላይ ያቆያት ሲሆን መንግስቷ በሺንጂያንግ ማጎሪያ ሰፈር የግዳጅ የጉልበት ሥራ የሚያሰራበትን ፖሊሲ ይከተላል የሚል ምክንያት አስቀምጧል። ከሊቢያ የሜዲቴራንያን ባህር ዳርቻ ተነስተው ወደ ጣሊያን በማቋረጥ ላይ የነበሩ ፍልሰተኞች ተሳፍረውባት የነበረችው ጀልባ ባህሩ ላይ በመሰበሯ 43ቱ መስጠማቸውን የቱኒዚያ ቀይ ጨረቃ ማኅበር ዛሬ እንደነገረው ሮይተርስ ዘግቧል። ሌሎች 84 ተሳፋሪዎችን ማትረፍ መቻሉንም ማኅበሩ ገልጿል። ከሊቢያ ሰሜን ምዕራብ ዳርቻዋ ዙዋራ የተነሱት ፍልሰተኞች ከግብፅ፣ ከሱዳን፣ ከኤርትራና ከባንግላዴሽ የተሰባሰቡ እንደነበሩም ታውቋል። የድፍድፍ የከርሰ ምድር ዘይት አምራችና ላኪ ሀገሮች ድርጅቱ ኦፔክ አባላቱ ምርታቸውን መጨመር በሚችሉበት ሁኔታ ላይ የጀመሩትን ንግግር ከነገ በስቲያ ሰኞ ለመቀጠል ተስማምተዋል። ትናንት የተጀመረው ውይይት የተቋረጠው የተባበሩት አረብ ኤሚሬቶች በውሉ ሰነድ ውስጥ የሰፈሩ አንዳንድ ሐሳቦችን ባለመደገፏ ነበር። ስምምነት ላይ ከተደረሰ ላለፈው 2 ዓመታት ተኩል ጊዜ እጅግ አሻቅቧል የሚባለውን በ40% የናረ የነዳጅ ዋጋ ለማረጋጋት እንደሚያግዝ ተነግሯል። አሁን አንድ በርሜል ድፍድፍ ዘይት $75 ሲሆን ይህም ዓለም አቀፍ ግሽበትን እያባባሰና የኮቪድ-19 ወረርሽኝ ከፈጠረው የምጣኔ ሀብት ድቀት ለማገገም እየተደረገ ያለውን ጥረት እንደሚጎትተው ባለሙያዎች እያሳሰቡ ነው። የተባበሩት አረብ ኤሚሬቶች መንግሥት የዘይት አቅርቦቱን በቀን ከ3.168 ሚሊዮን በርሜል ወደ 3.84 ሚሊዮን በርሜል ከፍ የማድረግ ፍላጎት እንዳለው ከኦፔክ የወጡ መረጃዎች ጠቁመዋል። የኮሮና ቫይረስ ዴልታ ዝርያን ለመከላከል ሲባል አስትራዜኒካ ክትባትን በመጀመሪያው ዙር የወሰዱ ሰዎች በሁለተኛው ዙር ፋይዘርን ወይም ሞዴርናን እንዲወስዱ የጀርመን የክትባት ጉዳዮች ቋሚ ኮሚቴ አሳስቧል። የሰውነት የመከላከል አቅም ከሁለት ተከታታይ የአስትራዜኒካ ክትባቶች ይልቅ ለድብልቁ በጣም ከፍ ያለ መሆኑን ኮሚቴው አስታውቋል። የጀርመን ቻንስለር አንጌላ መርከል በሁለቱ ዙር ክትባታቸው የአስትራዜኒካንና በሁለተኛው ሞዴርናን መውሰዳቸው ተዘግቧል። ዴልታ በ98 ሀገሮች ውስጥ መከሰቱንና ስርጭቱ ከፍተኛም ዝቅተኛም የክትባት ሽፋን ባላቸው ሀገሮች ውስጥ እየተፋጠነ መሆኑን የዓለም የጤና ድርጅት አስታውቋል። በዓለም ዙሪያ 138 ሚሊዮን ሰው ለኮቪድ-19 የተጋለጠ መሆኑን የጃንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ያሳወቀ ሲሆን አሁንም በመሪነቱ ላይ ባለችው ዩናይትድ ስቴትስ 33.7 ሚሊዮን፣ በምትከተላት ህንድ 30.5 ሚሊዮን ሰው ለቫይረሱ መጋለጡን አመልክቷል። ይህ በእንዲህ እንዳለ ኢትዮጵያ ውስጥ እስከ ትናንት አርብ የኮቪድ-19 ክትባት ያገኘው ሰው ቁጥር 2,029,761 መሆኑን የኢትዮጵያ የጤና ሚኒስቴር አስታውቋል። በኮቪድ-19 4,327 ሰው እስካሁን መሞቱንም አሁንም በጠና የታመሙ 139 ሰዎች እንዳሉ የሚኒስቴሩ መረጃ አመልክቷል። የተከበራችሁ አድማጮች ለዜና የተያዘው ጊዜ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ወደ አሉላ ልመልሳችሁ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቅዳሜ ሰኔ 26 2013 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። ለምሽቱ ወደ ያዝናቸው ዘገባዎችና ቅንብሮች ነው በቀጥታም ወስዳችሁ። ቅዳሜውም ወደ ወልቃይት ይወስደናል። ከሱዳን ወደ ኢትዮጵያ ግዛት ወደ ሁመራ የተመለሱ የወልቃይት ስደተኞች ወደ አገራቸው መመለሳቸው ያስደሰታቸው ቢሆንም ብርቱ ችግር ላይ ነን ይላሉ። ወደ 250 የሚጠጉ ህጻናትን ጨምሮ 750 የሚደርሱት ከስደት ተመላሾች ሁመራና አካባቢው የሰፈሩ ሲሆን ሌሎች 15,000 የሚደርሱ የወልቃይትና አካባቢው ስደተኞች ደግሞ ወደ አገራቸው ለመመለስ በሱዳን በመጠባበቅ ላይ የሚገኙ መሆናቸውን ስደተኞቹና አስተባባሪዎቻቸው ይናገራሉ። በመጀመሪያው ዙር የተካተቱትን ከስደት ተመላሾች በሁመራ ተገኝቶ ያነጋገራቸው ባልደረባችን ደረጀ ደስታ ተከታዩን አድርሶናል።
ጸሐዬ በርሄ ከሱዳን ካርቱም ወደ ኢትዮጵያ ሁመራ የተመለሱ ስደተኞችን ወደ አገር የመመለስ ሂደት ያስተባበሩ ናቸው። ሂደቱ ስለተጀመረበት የኋላ ታሪክ የሚከተለውን ነግረውናል።
ታሪኩ እኛ የወልቃይት ጠገዴ ጠለምት ህዝብ ወደ ሱዳን የተሰደድነው በወያኔ ምክንያት ነው። አማራንን በማለታችን እናንተ አማራ አይደላችሁም ትግሬ ናቸው በሚል ሰፊ ትግል ነበር። ደርግ ከወደቀ በኋላ ለሶስት ዓመት ለአራት ዓመት ታግሏል ይሄ ህዝብ ማለት ነው። ይሄ የወልቃይት ጠገዴ ጠለምት ህዝብ ማለት ነው። በዛ ምክንያት ወያኔ እያሳደደ ሲያጠፋን እኛ ያው አሁን እንደነገሩ ወደ ሱዳን ገባ ህዝቡ ማለት ነው። ከዛ በፊትም የተሰደደ እንደነገረ ቅድም ከ71-72 ጀምሮ የተሰደደ ህዝብ፣ ከዛ በኋላ ደግሞ ደርግ ከወደቀ በኋላ ደግሞ አብዛኛው ወያኔ ዘመቻ ስለገባበት በዛ ሱዳን ገባ ማለት ነው። ሱዳን ስንገባ ያው ሱዳን ተጠግተን እንድንኖር ነው። የሱዳን መንግስት የፖለቲካ ጥገኝነት ሰጥቶን በዚህ አማካኝነት ስንኖር ነበር ማለት ነው። አንዳንዱ እድል የገጠመው አውስትራሊያ፣ አሜሪካ ይሄዳል የኛ ሰው ማለት ነው።
በአስተባባሪነት ተመርጠው ሁኔታዎችን ለማመቻቸት ወደ ኢትዮጵያ የተላኩት አቶ ጸሐዬ ኢትዮጵያውያኑ ወደ አገራቸው እንዲመለሱ ስለተደረገውም ጥረት እንደሚከተለው ያስረዳሉ።
መግባት አለበት የሚል ኮሚቴ ተሰብስቦ እኔን መረጠኝ። እኔ ወደ ኢትዮጵያ ገባሁ ማለት ነው። ምክንያቱ የገባሁበት ደግሞ እኔ ከመንግስት ተቋማት ከላይ ያሉ እስከታች ተነጋግረን ከየት ነው የምንሰፍረው፣ እንዴት ነው የምንመጣው፣ እንዴት መጓጓዝ እንዳለብን የሚል መጥቼ ቀጥታ ኢትዮጵያ ገብቼ የክልል ባለስልጣን ያገኘው የክልል ባለስልጣናት የአማራ ክልል ባለስልጣናት ነው ያገኘው። እነሱ አነጋግሬ እነሱ ምንድን ነው የጠየኳቸው ጥያቄ፣ ሁለት ጥያቄ ብቻ የጠየኳቸው፣ አንደኛ ትራንስፖርት እንዲያግዙን፣ ሁለተኛ ከገባን በኋላ እንዲያቋቁምን፣ ዘላቂ ማቋቋም የሆነ ጊዜያዊ ማ ምክንያቱ ከሱዳን ሀገር የሚመጣ ሰው ባዶ ሆኖ ምን ነገር የለውም ሲመጣ፣ ከዚህ እንደገባ ምግብ ያስፈልገዋል፣ ውሃ ያስፈልገዋል። አንድ ጊዜያዊ መቋቋም የሚባል ነው። ሁለተኛ ዘላቂ መቋቋም የሆነ ሰርቶ እንዲለወጥ የሰው እጅ ጠባቂ ሳይሆን ራሱ ችሎ አገሩን ክልሉን እንዲቀይር የሚሆን ህዝብ ስለሆነ ይህን ህዝብ እንዲረዳን ጥያቄ ያቀረብኩላቸው ማለት ነው። ያው የክልል ባለስልጣናትም ያው ያለን አቅም እንረዳለን፣ አይዟችሁ። የትራንስፖርት ደግሞ እኛ ሱዳን መግባት አንችልም፣ ሱዳን ገብተን እናወጣችሁ አንችልም፣ ግን እስከ መተማ ነው፣ ከመተማ በኋላ እናጓጉዛችኋለን የሚል ቃል ገቡልን ማለት ነው። በዚህ መሰረት እኛ ከልሳነ ጉፋን ጋር ተነጋገርን። ከዛ በኋላ የትራንስፖርት ትልቁ ጥያቄያችን የትራንስፖርት ገንዘብ ነው፣ ከሱዳን እስከ መተማ። ይህን ገንዘብ እንግዲህ ማን ያሰባስበው የሚል ልሳነ ጉፋን ድርጅት ከእኛ ጋር እንደ አዲስ ውል ተፈራረሙ። ገንዘብ ለማሰባሰብ ተነጋግረን ገንዘብ እንዲዋጣ ተደረገ። ከዛ ሌሎች ወገኖች ደግሞ ተጨመሩብን። በአውሮፓና በአሜሪካ አውስትራሊያ የሚገኙ የወልቃይት ጠገዴ ጠለምት የአማራ አስመላሽ ኮሚቴ ድጋፍ ሰጪ የሚባል አካል ደግሞ አለ። እነሱም ተጨምሮብን የኛ ማለት ነው ተጨምረው እነሱም ትልቅ አስተዋጽኦ አደረጉልን። አሁን እነሱም ከጎናችን ነን ብለው ያው የተወሰነ የማይናቅ እርዳታ አድርገውልናል። በዋንነት ግን ይህን ስራ የሚሰራው ያለ ልሳነ ጉፋን ድርጅት ነው።
ስንት ናቸው የመጣችሁት ወደዚህ?
አሁን ሁለት ዙር አምጥተናል። የመጀመሪያ ያመጣናቸው 259 ሰው አመጥተናል። ከዛ ቀጥለን መጀመሪያ ይህ የሚገርም ነገር እኛ ይህን ህዝብ ለማስወጣት ስናስብ መጀመሪያ በጣም የባሰበት ቦታ ነበር አምራኩባ የሚባል ቦታ ማለት ነው። እዚህ አምራኩባ ማለት ከዚህ የሄዱት በጦርነቱ ምክንያት ተፈናቅለው የስደተኞች ካምፕ ነው። ከዛ ካምፕ የሚኖሩ ወገኖቻችን ነበሩ። ካምፕ የድሮ ካምፕ ነው አምራኩባ ማለት የድሮ ካምፕ ነበር። ወያኔ ዘግቶታል፣ ግን ህዝባችን አንሄድም ወያኔ እስካለ ድረስ ከኢትዮጵያ አንሄድም ብሎ የቀረ ሌሎች ህዝቦች ገብተው የኛ ህዝብ ዘና ይኖር ነበር። አሁን ያን ካምፕ አሳድሶ የሱዳን መንግስት አዲሱ ተፈናቃይ ወደዛ ወስሎ አሰፈራቸው። እዛ ሲያሰፈራቸው ማስፈራራት ጀመሩ። እናጠፋቸዋለን፣ እናንተ ወልቃይቶች አማራዎች እናጠፋቸዋለን፣ እንገድላቸዋለን፣ ህዚያን ከራት ከርማቱም እያሉ እንዲያውም በሱዳን ወታደር ተፈትሾ ወደ 200 የሆነ ገጀራና ካራ ተገኝቷል ከካምፕ ውስጥ ማለት ነው። በዛ ምክንያት ከዛ የነበረ አማራ ጠቅላላ እንዲወጣ ይደረግ ተብሎ ከተማካክረን እንዲወጣ ተደረገ ማለት ነው። መጀመሪያ 259 ያወጣን፣ ከዛ ቀጥለን ደግሞ 192 ከሱ አወጣን ከካርቱም ጋራ ማለት ነው። ካርቱሙ 275 ሰው አውጥተናል ማለት ነው። ጠቅላላ ወደ 770 የሚሆን ሰው አምጥተናል ከሱዳን ማለት ነው።
ስደተኞቹ ከተመለሱ በኋላ አሁን ስላሉበት ሁኔታ አንዳንዶቹን አነጋግሬያለሁ። ችግር ላይ መሆናቸውን ይገልጻሉ። ለምሳሌ አቶ አብራ ሀጎስ እንዲህ ይላሉ።
አሁን ያለንበት ሁኔታ ምንም ነገር ምን ይዘው ነገር የለም። በጣም አስቸጋሪ፣ ውሃ የለም። የተነገርነው ወይም የሰማነው ነገር በተግባር አላየነውም እስካሁን። እንደ ባየር ላይ ነው ያለነው።
ምንድን ነበር የሰማችሁት?
አቀባበል ጥሩ ይደረግላችኋል፣ ከዚያ ሲመጣ እርዳታ አለ፣ ውሃ ምንም ችግር የላቸውም። ካርቱም የሚኖር ሰው ለቀን 3 ጊዜ ውሃ ይታጠብ ተብሎ ወደዚህ ሊመጣ ቻለ። የቀን 3 ቀን አንድ ቀን አልታጠብ ነው። አሁን ከመጣን ጀምር ነው የሚረዳን ነገር የለም። ሀገሪቱም ሊረዳዳ አልቻለም፣ አልተረዳንም። ሁኔታው በጣም ያሳስበናል። የጸጥታ ሁኔታ፣ የአቀማመጥ ሁኔታ ለእኛም እዚህ ተወክሎ ወይም አይዞ የሚለን ሰው አላገኘንም እስካሁን ድረስ። በኃይላችን ወይም በእግዚአብሔር ይሁን እኔ ያለን እስካሁን ብዙ ችግር።
አንዳንዶቹም በቤተሰብ መበተን የተነሳ የስነ ልቡና ችግር የደረሰባቸው መሆኑን ይናገራሉ። ለምሳሌ አቶ ሞላ ታደሰ፣ እሳቸው ከሱዳን ወደ ኢትዮጵያ ተመልሰው ሲመጡ ኢትዮጵያ ውስጥ ማይካድራ የነበረች ልጃቸው ደግሞ ወደ ሱዳን የተሰደደች በመሆኑ የተላለፉ መሆኑን ገልጸውልኛል።
ከአባቴ ጋር ነበርኩ። ምሽት ነበረችኝ፣ አንዲት ልጅ ነበረችኝ። የዛን ጊዜ እነሱን ጥያቸውን ሄድኩ። እች ልጅም ከዚያን ጊዜ ጀምሮ አላገኘኋትም። እስካሁን በቴሌፎን ስንገናኝ ነበር። ከዚህ ደግሞ አንድ የትግራይ ልጅ አግብቷት ነበር። እኔ ወደዚህ ስመጣ ደግሞ ማይካድራ ተፈናቅለው እነሱ ደግሞ ወደ ሱዳን ገብተዋል። ልጅንም አላገኘኋትም።
አብዛኞቹ ስደተኞች በችግር ላይ መሆናቸውን ቢገልጹም እንደ አቶ ማለደ ንጉሴ የመሳሰሉት ደግሞ ተመልሰው ለአገራቸው በመብቃታቸው ብቻ ደስተኞች መሆናቸውን ይገልጻሉ።
እርግጥ ምንም እንኳ የሀገሪቱ ችግርና ኢኮኖሚ ቢኖር እኔ እንደ ችግር አላየው። ምክንያቱም ችግሩ ከሀገሩና ከህዝቡ ጋር እስከሆነ ድረስ የግሌ አይደለም፣ ያው አብሮ የመጣ ችግር ነው፣ ምንም አይደለም። ዋናው ትልቁ ነገር እኔ ሳልበላም ደስ ብሎኝ ገላይ ሰድጄ ተኝቼ ስለማድር ያለሁ ወያኔ በመውደቁ ትልቅ ደስታ ስለሚሰማኝ ችግር እንደ ችግር አላየው። ወያኔ በመውደቁ ብቻ ለሀገሬ መሬት በመብቃቴ ብቻ ደስታ እና ጥገባል እንጂ እርግጥ በሀገሪቱ ውስጥ አንደኛ ውሃ የለም፣ ኤሌክትሪክ የለም። ሁለተኛ ደግሞ ትንሽ የኑሮ ውድነት አለ። ያው በስደት ሀገር ስለነበርነ ይዘን የመጣነው ነገር የለም። የመንቀሳቀሻ የትራንስፖርት ትንሽ የኢኮኖሚ እጥረት አለ። ግን ያ እጥረት እኔ እንደ እጥረት አላየው። ወያኔን በመውደቁ ብቻ እኔ ሳልበላም ጠግቤ ንማድር ያለሁ ኦፍ የተመስገን ብዬ ስለዚህ ደስተኛ ነኝ። አገሬ ብቻ ለሀገሬ መሬት በመብቃቴ ትልቁ በእግዚአብሔር ኃይል፣ ሁለተኛው በልሳነ ጉፉአን ድጋፍ ለሀገሬ መሬት በመብቃቴ ትልቅ ደስተኛ።
ስደተኞቹ ወደ አገራቸው ከተመለሱ በኋላ የሚያስፈልጓቸው በርካታ ነገሮች መኖራቸውን የሚገልጹት አቶ ጸሐዬ ብዙ ነገሮች ወድመው የቆዩ ቢሆንም መንግስትም ሆነ ህዝቡ ግን ይህንንም ከግምት አስገብቶ አንዳንድ እርዳታዎችን እንዲያደርግላቸው ይጠይቃሉ።
አሁን ያለው ሁኔታ ይሄ ማህበረሰብ ከመጣ በኋላ የሚያስፈልጉት ነገሮች አሉ። የሚያስፈልጉት ነገሮች ደግሞ ቅድም እንደተባለው ወያኔ አውድሞት ነው የሄደ እንዳለ ዞኑ ማለት ነው። እንዳለ ዞኑ ጨለማ ነው። ከጥቅምት አራት ጀምሮ መብራት የለም እዚህ ዞን ማለት ነው። የህዝባችን ችግር ነው። ውሃውም እንደዛው ችግር አለ። ይህ መንግስት አስቸኳይ መፍትሄ እንዲሰጠን እንፈልጋለን እኛ በመንግስት ደረጃ ማለት ነው። በፌዴራል ይሁን በክልል ይሁን ማለት ነው። ከዛ የዞናችን ችግር የእኛም ችግር ነው። እንቋቋመዋለን። ዙሮ ዙሮ እኛ ዋናው እንትናችን ሀገራችን መግባት ነው። ነጻነታችን አግኝተን አሁን ሰላም ነው ያለ። እንደምታየው መጥተሃል አንተ ከጎንደር ተነስተን ስንመጣ ሁሉ በረሃ ሰላም ነው ያለ። ኮሽ ሚል ነገር የለም። በዚህ በኩል ደስተኞች ነን እኛ ማለት ነው። ዋናው ነገር ግን ይህ ህዝብ የሚያስፈልገው ከአሁኑ ጀምሮ አልሚ ምግብ። ህጻናት ወደ 241 ህጻን አለ፣ ከአምስት ዓመት በታች ማለት ስደተኞች 241 ህጻን አለ። ይህ አሁን እነዚህ ህጻናት ገንቢ ምግብ ያስፈልጋቸዋል፣ የተለያየ ምግብ ያስፈልጋቸዋል፣ እንደገለጸው ወንድሜ ማለት ነው። ስለዚህ ይህን በአስቸኳይ መርዳት እፈልጋለሁ የሚል አካል ማራ ከተማ መጥቶ መርዳት ይችላል ወይና የሰፈራ ቦታ አለ እዛ መጥቶ መርዳት ይችላል፣ እኛን ማነጋገር ይችላል ማለት ነው። ሁሉ ኢትዮጵያዊ መንግስት ብቻ አይደለም። አሁን መንግስት ጫና አለበት። አሁን እንደምታየው ጦርነት ነበር፣ ከዛም የውጭ ጫናዎች ብዙ ችግሮች አሉ በኢትዮጵያ ውስጥ ማለት ነው። ስለዚህ እኛን መርዳት የሚፈልግ ማንኛውም ኢትዮጵያዊ መርዳት ይችላል፣ እንዲረዳን ደግሞ አደራ እንላለን እኛ ማለት ነው። ምክንያቱም አሁን የተሰጠነው መኖሪያ ጊዜያዊ ነው፣ ዘላቂሳ የሚል ጥያቄ ይመጣል ማለት ነው። ምክንያቱም እኛ የምንኖረው የራሳችን ቤት እንዲኖረን ነው የምንፈልገው። እኛ የራሳችንን ቤት እንዲኖረን ደግሞ መንግስት ይሁን በጎ አድራጎት ድርጅቶች ይሁን በውጭ ሀገር ያሉ ኢትዮጵያውያን በመላው ኢትዮጵያ ይሁን እኛ ማገዛል። ምክንያቱም ይህን ህዝብ የተበደለ ህዝብ ነው። ከማንኛውም ኢትዮጵያዊ ወያኔ ግፍ ያላደረሰበት ኢትዮጵያዊ የለም። ግን የኛ የተለየ ነው። የተለየ ግፍ ስለደረሰብን አሁን ደግሞ ወደ ቀያችን ስለመጣን ይህን የኢትዮጵያ ህዝብ እፎይ ብሎ በሁለት እጁ ዘርግቶ እንዲረዳ እንፈልጋለን እኛ ማለት ነው።
እስካሁን ማን ነው እየረዳችሁ ያለው? መንግስትስ ምን እያደረገላችሁ ነው?
ሰኔ 2 ነው የገባ ነው ኢትዮጵያ ምድር የደረገጠና ማለት ነው። እስካሁን ምንም አይነት እርዳታ አልመጣም። ምክንያቱም እኛ እርዳታ እንዲመጣ ህዝቡ እርዳታ እንዲረዳ ምግብ እንዲቀርብበት ቃል ገብቷል መንግስት ራሱ ማለት ነው። ምክንያቱም እኛ ጥያቄያችን ከክልል አይደለም ከፌደራል ጀምረን ነው ደብዳቤ ጽፈን ጠቅላይ ሚኒስትር፣ ውጭ ጉዳይ ሚኒስትር፣ ሰላም ሚኒስትር ይሄ ሁሉ ደብዳቤ ጽፈናል ገና ከመጣታችን በፊት ቅድም የገለጽኩት ማለት ነው። ከዛ ወልቃይት ጠገዴ ሰቲት ሁመራ አስተዳደር ግዛት አስተዳደር ደብዳቤ ጽፈናል። የዞን አስተዳደሮች ያው እንደምታውቀው ዞን አዲስ ነው፣ አዲስ መዋቅር ነው። አንዳንድ ተቋማት እንዲያውም ገና ያልተዋቀሩ ተቋማት ምንም አሉ ማለት ነው። ስለዚህ እስካሁን መንግስት የመጀመሪያው የገቡ ወገኖቻችን ወይ እናት ያረፉት በሁለተኛ ቀን ነበር እርዳታ ይመጣል። እርዳታ መጥቷል ግን በቂ አይደለም፣ እርዳታ ትንሽ ነው። ምክንያቱ ህዝቡ እንዳልኩ ከዜሮ ነው የሚመጣ ያለ። ከዛ እኮ ዝም ብሎ ሲነግድ ሲያርስ አልነበረም፣ ተደብቆ እለት እንጀራው ሲገፋ የነበረ ህዝብ ስለሆነ ሲመጣ ባዶ ነው ይመጣል። ልክ ሲመጣ ደግሞ ከዚህ እርዳታ ያስፈልገዋል፣ እንክብካቤ ያስፈልገዋል ራሱ እስከሚችል። የኛ ህዝብ ደግሞ መለመን አይወድም፣ ሰርቶ ይበላ ነው የሚፈልገው፣ ለተወሰነ ጊዜ ነው የሚያስፈልግ። ስለዚህ መንግስት እስካሁን በጣም ዝቅተኛ የተባለ እርዳታ ነው ያደረገልን። ለቀጣዩ መንግስት ትኩረት የከተማ አስተዳደር ግን በዚህ አጋጣሚ ላመሰግነው የምፈልገው የከተማ አስተዳደር የሰቲት ሁመራ አስተዳደር ለእኛ ተባለ ሳይሆን ለሌሎች ከዛ በፊት ተብሎ የመጣ ትንሽ ነበር እርዳታ። አሁን ቅድም የገለጹት የተወሰኑ እርዳታ ሰጥቷል አስተዳደሩ ማለት ነው። በክልል ደረጃ በፌዴራል ደረጃ ግን የመጣ ነገር የለም እስካሁን፣ እርዳታው አልተሰጠም እስካሁን። ስለዚህ መንግስት እኛ ኑ ቀበላችኋለሁ ብሎ ቃል እንደገባው መሰረት ከዚህ ከገባን በኋላ ደግሞ ማምጣት አለበት። በጣም ብዙ ህዝብ እኮ አይደለም እዚህ ዞናችን እኮ ብዙ የሚረዳ ህዝብ ቢኖር እንደ በጣም 6 ሚሊዮን ህዝብ እኮ እየተረዳ ነው እኮ የትግራይ ህዝብ አይደለ እንዴ? እኛ ከሱ ከነሱ የተለየ ህዝብ አይደለን አገር። ምክንያቱም 30 ዓመት 40 ዓመት ተፈናቅሎ የነበረ ህዝብ ከዚህ ሁመራ የሚገርም ከዚህ ሁመራ ከተማ መጥተን አንድ ባላባት የሚባል ነገር መጥቶ ያየን ሰው የለም። ምክንያቱ የለም፣ ተባሯል፣ ተሰዷል። የትኛውን ባላባት ህዝብ ያየን ሰው የለም እስካሁን እንጂ ሁመራ እኮ ድሮ እኮ 90% እኮ ከዚህ ባላባት ነበር እኮ የብሔር ብሔረሰቦች መኖሪያ ነበረች እኮ ሁመራ ድሮ ማለት ነው። ስለዚህ አሁን ግን መጥተን የትኛው የወልቃይት ጠገዴ ጠለምት የትኛውም አማራ ማነው አቀባበል ያደረገልን ሰው የለም። አቀባበል ያደረጉልን አስተዳደሩ የዞኑ አስተዳደሮች አቀባበል አድርገውና በወቅቱ ከዛ በኋላ ሀሳብ የሚል ጥያቄ ግን አልተመለሰም ማለት ነው። ስለዚህ በዚህ በኩል ኢትዮጵያ ህዝብ ከጎናችን እንዲቆም ጥሪያችን እናቀርባለን። እርዳታ እጁን እንዲዘረጋ በሁሉ ከየት ነው እንኳን መጣችሁ ብሎ እንዲያየን እንፈልጋለን።
ይህም ሆኖ አሁንም በሱዳን የሚኖሩና ወደ አገራቸው መመለስ የሚፈልጉ ከ15,000 በላይ የወልቃይት ጠገዴና ሁመራ አካባቢ ነዋሪዎች በሱዳን የሚገኙ መሆኑን አቶ ፀሐዬ እንደሚከተለው ይገልጻሉ።
ስለቀሩት ሰዎች አሁን የኛ እየተጠባበቁ ነው ማለት ነው። እየተጠባበቁ ነው ወሰዱን ብሎ በጣም ያስጨነቁ ነው እየደወሉ ማለት ነው። በዝግጅት ላይ ስላሉ ማለት ነው። አሁን የመጀመሪያው ዙር ከካርቱም ያመጣ ናቸው። ሁለተኛ ዙር ነው የምናመጣ ማለት ነው። ከሁለተኛ ዙር ደግሞ ወደ 250 ተዘጋጅቷል አሁን ማለት ነው። ጠቅላላ ከ3500 በላይ ነው ያለ እዛ ማለት ነው። ሱዳን የተዘጋጀ የተመዘገበ ማለት ነው። ምክንያቱ ሁሉ 15,000 ምናምን ልትመዘግብ አትችልም በአንድ ጊዜ። ስለዚህ አሁን ግን ተመዝግበ ወደ 3,000 በላይ መሆን ተዘጋጅተዋል። ቀስ በቀስ ነው የምናመጣቸው። በአንድ ጊዜ ልናወጣቸው አልቻልንም። ከ15,000 በላይ ይሆናሉ ጠቅላላ። አዎ ከወልቃይት ጠገዴ ጠለምት ማለት ነው። ተፈናቅለው ለበርካታ አመታት ይህ ህዝብ ይህ ተፈናቅለው በነገራችን ላይ በወያኔ ጊዜ ነው በጥናታችን ያረጋግጥ ነው ነው። ስለዚህ ይህን ህዝብ እናገባዋለን። ቀስ በቀስ ይገባል አገሩ ከትውልድ ቀያው ማለት ነው።
ስደተኞቹን ወደ አገራቸው እንዲመለሱ በማድረግ የረዱት በሰሜን አሜሪካ የሚገኙት የልሳነ ግፉዓን ማህበር ሊቀመንበር አቶ አብዩ ብለው ኢትዮጵያውያኑ ወደ አገራቸው እንዲመለሱ ስላደረጉበት መንገድና ዓላማ የሚከተለውን ገልጸዋል።
ሱዳን ከሚገኙ ወገኖቻችን ጋር የተገናኘ ነው። ያው የትግላችን አካል ናቸው። ልሳነ ግፉዓን ድርጅት የሚታገለው ለወልቃይት ጠገዴ ጠለምት ህዝብ እውነተኛ ልሳን መሆንና በግፍ የተነጠቀ መሬቱን አስመልሶ ህዝቡን ከዘር ማጽዳት ወንጀል ለመከላከልና ወደ ቦታው ወደ ርስቱ ወደ ቀደመ ርስቱ መመለስ ነው እና ከዚህ አንጻር እነዚህ ወገኖቻችን ላይ በመላው ዓለም ከሚገኙ የወልቃይት ጠገዴ ጠለምት ተወላጆች ጋር ላለፉት 15 ዓመታት በመሪ ድርጅትነት ስንታገል ቆይተናል እና እነዚህ ወገኖቻችን ሱዳንም ያሉት የዚህ ትግል አካል ናቸው። እንግዲህ ከትህነግ ወያኔ 4 ኪሎ ቤተ መንግስት መወገድ በኋላ ሁለተኛ ፌዝ ያደረግነው ወይም የትግላችን ሁለተኛው ግብ ህወሓትን አስወግዶ በወረራ ከ1972 ዓ.ም ጀምሮ ትህነግ በወረራ የያዘውን የወልቃይት ጠገዴ ጠለምት መሬት ከተመለሰ በኋላ ህዝባችንን ወደ ርስቱ መመለስ ነው፣ ወደ ቦታ ወደ ቀዩ መመለስ ነው እና የዚህ አጠቃላይ በመላው ዓለም የተበተነውን የወልቃይት ጠገዴ ጠለምት ህዝብ ወደ ርስቱ የመመለስ ፕሮጀክት አለን፣ የመመለስ አላማ አለን። የዛ አላማ የመጀመሪያው ፌዝ ላይ የተቀመጡት ሱዳን የሚገኙት ወገኖቻችን ናቸው እና እነሱ በከፍተኛ አሁን ሱዳን ውስጥ ባለው አለመረጋጋት ምክንያት የሚኖርበትም ሀገር ከሌሎቹ ዓለም ከሚኖሩ የወልቃይት ጠገዴ ጠለም ተወላጆች አንፃር በከፋ ድህነት ውስጥና ችግር ውስጥ ስለነበሩ እነሱን ቅድሚያ ሰጠን። እነሱን የመመለስን ወደ አገራቸው ወደ ትውልድ ቦታቸው የመመለስን ፕሮጀክት ቅድሚያ ሰጠን ሰርተናል። ያ የዛ ሂደት አካል ነው። እነሱ የዛ ጉዞ ወይም የዛ ዓላማ አካል ናቸው። እንግዲህ በዚህ ውስጥ በሶስት ዙር ወገኖቻችንን ከሱዳን መልሰናል። የመጀመሪያው ያደረግነው ግን አምባኩባ ውስጥ ይኖሩ የነበሩ በከፋ አደጋ ውስጥ ያሉ በተለይ ይሄ ሳምሪ የሚባለው ማይካድራን ህዝባችንን የአማራ ተወላጆች ጨፍጭፎ የሄደው ቡድን የሚኖርበት ስደተኛ ካምፕ ነው። ስለዚህ ከዛ ያሉትን ወገኖች የማውጣት ወደ 700 የሚጠጉ ወገኖችን ማውጣት ቅድሚያ ሰጠን። እነሱን በቅድሚያ አውጥተናል። ከዛም በቀሪው የሱዳን ክፍል የሚኖሩትን እንዲሁ በማውጣት ላይ እንገኛለን። የቀሩም ወገኖቻችን አሉ። እሱ ቀጣይ ሂደት ነው።
ስደተኞቹ የሚመለሱበት የወልቃይት ጠገዴና ጠለምት አካባቢ ወደ ትግራይ ክልል እንዲካለል ከተደረገበት ጊዜ በኋላ ላለፉት 30 ዓመታት በትግራይ ምዕራባዊ ዞን ተከልሎ በትግራይ ክልል ይዞታ ስር ከሚገኙ አካባቢዎች አንዱ ሲሆን በአማራው ልዩ ኃይል እንደገና ተመልሶ በኃይል ከተወሰደ በኋላ የይገባኛል ክርክር እያስነሳ ያለ እልባት ያልተሰጠው አካባቢ መሆኑም ይታወቃል። ከስደት ተመላሾቹ ስላሉበት ሁኔታ ምላሽ እንዲሰጡን ከአማራው ክልል ባለስልጣናት ተደጋጋሚ ሙከራ ብናደርግም ምላሽ ለማግኘት አልቻልንም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
በቅርቡ በኢትዮጵያ የተካሄደውን ስድስተኛውን ብሔራዊ ምርጫ ሂደትና የተዛመዱ ጉዳዮችን ተከታትሎ ለመዘገብ ወደዚያ ያቀናው ደረጀ ደስታ ወደ ወልቃይት አቅንቶም ያጠናቀረውን ዘገባ ነበር ያደመጥነው። ደረጀን ለዘገባው አመሰግናለሁ። አድማጮች፣ በተያያዘ ርዕስ በዘገባው የተነሳው አካባቢ በሁለቱ ክልሎች በአማራና በትግራይ ክልሎች ይገባኛል ጥያቄ እየቀረበበት ሲሆን በቅርቡም የህወሓት አመራር አባልና ቃል አቀባይ አቶ ጌታቸው ረዳ ለሮይተርስ በሰጡት አስተያየት ወደ አማራ ልንዘምት እንችላለን ማለታቸው ተዘግቧል። የአማራ ክልል ብልጽግና ጽፈት ቤትም በበኩሉ በሰጠው ምላሽ አልታገስም ማለቱ ተሰምቷል። አድማጮች፣ የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ ቅንብር ደግሞ የሰቆጣ የቃል ኪዳን ስምምነት ይለናል። የሰቆጣ የቃል ኪዳን ስምምነት ይባላል። ከስድስት ዓመታት በፊት ተግባር ላይ የዋለው ሰነድ አብይ ዓላማውም እናቶችና ሕፃናት የተመጣጠነ ምግብ ያገኙ ዘንድ በተለይም ሴቶች የጓሮ አትክልትና የእንስሳት ተዋጽኦ ምርቶችን በማልማት በምግብ ራሳቸውን እንዲደግፉ ማገዝን ይጨምራል። በሕፃናት ላይ የሚታየውን የእድገት መቀጨጭና የመቀንጨር አዝማሚያ እንደ አውሮፓውያን የዘመን አቆጣጠር በ2030 ዓ.ም በሚመጡት 9 ዓመታት ውስጥ መሆኑ ነው። ችግሩን ሙሉ ለሙሉ ከአገሪቱ ለማስወገድ ያለመ ስምምነት ነው። በተያያዘም ርዕስ የኢትዮጵያ የሴቶች የሕፃናትና የወጣቶች ሚኒስትር በቅርቡ በተለይ ዕድሜያቸው ከሁለት ዓመት በታች የሆኑ ሕፃናት የእድገት መቀጨጭ በሰፊው በታየባቸው በአማራና በትግራይ ክልሎች ላይ ትኩረት ማድረጉን አመልክቷል። ኤደን ገረመው በሚኒስትር መስሪያ ቤቱ የሕፃናት ዘርፍ ባለሙያ የሆኑትን አቶ መስፍን ሽፈራውን አነጋግራ ያቀናበረችውን ዝግጅት ይዛ ቀርባለች። አቶ ሽፈራው የሰቆጣ የቃል ኪዳን ስምምነትን ምንነት በሚያብራሩበት ይጀምራሉ።
ይህ ሰቆጣ ስምምነት የሚባለው እንደሚታወቀው በሀገራችን ላይ በተለያዩ አካባቢዎች የአመጋገብ ስርዓታችንና ባህላችን የተወሰኑ አካባቢዎች ላይ የግንዛቤና የእውቀት እጥረት ስላለ ከዛ አመጋገብ ጋር ተያይዞ የሚከሰት ችግር አለ። ያን ችግር ለመቅረፍ ይቻል ዘንድ በሀገሪቱ አጠቃላይ ጥናት ተጠንቷል። ይህ ጥናት ከተጠናበት ጊዜ አንስቶ በሚኒስትሮች የሚመሩ የተለያዩ አካላት ይህንን ፕሮግራም እንዲያውቁት ግንዛቤ እንዲያገኙ ከተደረገ በኋላ ችግሩ በስፋት ያለባቸው ክልሎች ተመርጠው የሙከራ ትግበራ እንዲጀመር የተደረገበት ፕሮግራም ነው። ይሄ ችግር በአማራና በትግራይ ክልል ትንሽ ሰፋ ስለሚል በዛ ያንን ተሞክሮ ወስደን የማስፋት ስራ እንሰራለን ብለን የተጀመረ ፕሮግራም ነው።
የቃል ኪዳን ስምምነቱ ወደ ስራ የገባው መቼ ነው? ምን አይነት ይዘቶች አሉት የሚለውን እስቲ ንገሪ።
የቃል ኪዳን ስምምነቱ ወደ ትግበራ የተጀመረው በ2007 ነው። በ2007 ሲጀመር ሚኒስትሮች እና የተለያዩ አካላት በቦታው ተገኝተው ችግሩን በስፋት እና ጥልቀት ካዩ በኋላ ይህንን ነገር ያው በአጠቃላይ ሀገሪቱ ለመተግበር የበጀትና የአቅም ውስንነት ስለሚኖር የተወሰኑ ኤሪያዎች ላይ ጀምረን ወደ ቀጣይ ማስፋት አለብን በሚል ሳቢ የተጀመረ ፕሮግራም ነው። ያ ፕሮግራም ሲጀመር ደግሞ ችግሩ የሚሰፋው በሴቶችና በህፃናት ላይ ነው። ይሄ ችግር ደግሞ ያው ህፃናቱ ላይ ከአመጋገብ ጋር ተያይዞ በአእምሮም በአካልም ከፍተኛ የሆነ ችግር ከማስከተሉም ይበልጥ ደግሞ ሀገሪቱ በኢኮኖሚ እንድትጎዳ እያደረገ ህፃናቱም ለወደፊቱ ተስፋ እንዳይኖራቸው የሚያደርግ በጣም ተስፋ የሆነ ችግር ስለሆነ ያንን ችግር ለመቅረፍ ሴቶች ላይ እና ህጻናት ላይ በስፋት ቢሰራ ጀኔሬሽኑን መቀየር ይቻላል የሚል ታሳቢ ተደርጎ የተጀመረ ፕሮግራም ነው።
እንግዲህ ቀድምም ጠቀስ ሊያደርጉት ሞክረዋል ትኩረት የተሰጠባቸው ቦታዎች እንዳሉ እና በአሁኑ ሰዓት የሰቆጣ ቃል ኪዳን በየትኞቹ የሀገሪቱ ክፍሎች ነው ተግባራዊ የተደረገ ያለው?
አሁን ኦልሬዲ በሁለት ክልሎች በአማራ 27 ወረዳዎች በትግራይ 13 ወረዳዎች ላይ እየተተገበረ ይገኛል። ከቅርብ ጊዜ በኋላ ኦልሬዲ የሚሰፋ የመንግስት ፕሮግራም አለ። እሱን ለማስፋት ወደ 200 ወረዳዎች ላይ ለመቀጠል በዝግጅት ላይ ነው የምንገኘው።
እንግዲህ የህጻናት የመቀንጨር ችግር፣ የእናቶችም የምግብ እጥረት በእነዚህ አካባቢዎች ምን ያህል እየሰፋ ነው?
አሁን ህጻናት ላይ ስንል አንዳንዶቹ ግንዛቤ እጥረት የተነሳ ህጻናቱን የተለያዩ ባህሎች፣ ወጎች፣ አስተሳሰቦች ስላሉ እያለም ያለመመገብ ችግር አለ። በተለይ ከጡት ማጥባት ይጀምራል። ከተወለዱ በኋላ ከመወለዳቸው በፊት እናቲቱ በቂ የሆነ በስርዓተ ምግብ የበለጸገ ምግብ መመገብ እንዳለባት ታሳቢ ይደረጋል። ያንን ታሳቢ ሳታደርግ ኦልሬዲ በባህል የተወሰኑ ነገሮች ከእውቀትም ከግንዛቤ ጥረት ጋር ተያይዞ የተወሰኑ ምግቦችን የመመገብ ባህልና ልምድ ስላለ ሌሎችንም ያለመመገብ ክፍተቶች ስላሉ እነዛን ክፍተቶች ቀድመን ሴቶች ላይ ህጻናቶች ላይ መስራት ስላለብን ብለን አስበን 0 ዓመት እስከ 2 ዓመት ባሉ ህጻናት ላይ እና የሚያጠቡ እና እርጉዝ እናቶች ላይ ልዩ ትኩረት ሰጠን እየሰራን ያለንበት ሂደት ነው ያለው።
ተጻጸሙን በተመለከተ ያሉት ሂደቶች ምን ይመስላሉ?
ፕሮግራሙ ሲጀመር ያው እነዚህ ወረዳዎች ላይ ሁለት ነገሮች ናቸው። አንደኛ እዛ አካባቢ ያሉ አትክልቶች፣ ፍራፍሬዎች፣ አዝርቶች አርሶ አደሩ ጓሮ የሚተከሉትን እነዛ የመትከል ትላልቅ የሆኑ የተፋሰስ ስራዎችን በስፋት በመስራት እዛ አካባቢ ያሉ የሌሉ የተለያዩ የምግብ አይነቶች ካሉ እነዛ በቅለው አድገው ሴቶችና ህጻናት እንዲመገቡ የማድረግ ስራ፣ ከዛ ውጭ ደግሞ የእንስሳት ተዋጽኦ ውጤቶች እንደ በግ፣ ዶሮ፣ ፍየል በአካል እንዲያረቡ በማድረግ እነዛን ያው ላሉ ለህጻናቶችና እናቶች እንዲመገቡ የማድረግ ሂደት ነው እየተሰራ ያለው። እነዚህ ደግሞ ጥሩ ውጤት አምጥተዋል ብለን እናስባለን። ሲጀመር ኦልሬዲ ወደ 37% ነው ችግሩ የነበረው። አሁን ግን እየቀነስ እየመጣንበት ሂደት አለና ጅምሩ ጥሩ ነው፣ አበረታች ነው። በስፋት ነው እየሰራን ያለ ነው። አልባት ሴክተሮች በቅንጅት ነው የምንሰራው። 7 ሴክተሮች አሉ። ጤና ነው በዋናነት የሚመራው።
አሁን እንግዲህ ከቅርብ ጊዜ ወዲህ ባለፈው 10 ወር በሚሆን ጊዜ ውስጥ የትግራይ ክልል ላይ ጦርነቱና ያለመረጋጋት አለ። ከዚህ አኳያ አፈጻጸሙ ላይ ምን ያስከተለው ተግዳሮት አለ?
ኦልሬዲ የተከሰተውን ነገር ያሁላችንም እንደምናውቀው እዛ አካባቢ የተወሰኑ የመፈናቀል ሂደቶች ያሉባቸው አካባቢ እኛ ደርሰን ወቅታዊ የሆኑ ድጋፎች የማድረግ ስራ እየሰራ ያለ ነው። የተለያዩ መንግስታዊ ያልሆኑ ድርጅቶች መንግስትም ትኩረት ሰጥቶ እየሰራበት ያለ ሂደት ነው ያለው እና ምናልባት መጠኑ ትንሽ ሊቀንስ ይችላል እንጂ በተለያዩ መንገዶች ስራዎች እየተሰሩ ያለበት ሂደት አለ።
ይሄ የቃል ኪዳን ስምምነት በጎርጎሮሳውያኑ 2030 ወይም ከ9 ዓመት በኋላ በኢትዮጵያ የህጻናት መቀንጨርን ለማስቀረት አላማ አድርጎ እየሰራ ነው ያለው እና ከዚህ አኳያ ያስመዘገባችኋቸው ውጤቶችና እያጋጠሟችሁ ያሉት ተግዳሮቶች ምንድን ናቸው?
አበረታች ነገሮች አንደኛ ሰው ግንዛቤ ማደጉ አንድ ትልቅ አበረታች ስራችን ነው ብለን እናስባለን። ሌላው ደግሞ የተለያዩ ንጥረ ነገር የተሟላ የአመጋገብ ስራ እየተፈጠረ መምጣቱ ይሄ በጣም አበረታች ስራዎቻችን ናቸው። ህጻናቱ ክብደትና ከቁመት ጋር ተመጣጣኝ የሆነ እድገት ይዘው እያደጉ መሆናቸው ለእኛ አበረታች ስራ ነው። ይሄ የጓሮ አትክልት ከዛ ውጭ ደግሞ ሰፋፊ መስኖ እርሻ ስራዎች አካባቢው የአሳ እርባታ በስፋት ያለበት ነው። ማህበረሰቡ ግን እየተጠቀመ ያልሆነበት አካባቢ ነው። አሁን ግን እኛ ከገባን በኋላ እነዚህ ለውጦች እየመጡ ያሉበት ሂደት በጣም አበረታችና በጣም ትልቅ ውጤት ነው ብለን እናስባለን። ምናልባት እንደ ትረት የምናየው እንደሚታወቀው ሀገራችን ያው የበጀት ትረት አለብን። ያ የበጀት ትረት በጣም ከፍተኛ ነው እና በጣም በስፋት ብንሰራ በአጭር ጊዜ ለውጡ እናመጣለን ብለን እናስባለን። ምናልባት እንደ ችግር ባየው ይሄ ከበጀት ጋር ተያይዞ ያለው ችግር ነው እና ምናልባት እሱ ከፍተኛ ችግራችን ነው ብዬ አስባለሁ።
በጣም ነው የማመሰግነው አቶ መስፍን። እርስዎ መጨመር የሚፈልጉት ያልተነሳ ጉዳይ ካለ?
አመሰግናለሁ። በእኔ በኩል ለጨርሻለሁ። እግዚአብሔር ይስጥልኝ።
ኤደን ገረመውን ለዝግጅቱ አመሰግናለሁ። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ ቅንብር ደግሞ የዩናይትድ ስቴትስን የምርጫ ሂደትና ስርዓት ይመለከታል። በዩናይትድ ስቴትስ ለሕግ የበላይነት የሚሰጥ አክብሮት ትልቅ ስፍራ አለው። ይህ ከሚገለጽባቸውም ፖለቲካዊ ሁነቶች መካከል አንዱ ምርጫ ነው። ዩናይትድ ስቴትስ በየአራት ዓመቱ የምታከናውነው ብሔራዊ ምርጫ በሀገሪቱ ልዩ ልዩ ሕጎች ይመራል። ባለድሎችም ሆነ ቅሬታ ያላቸው ወገኖች ታዲያ በአመዛኙ ሕጉን ተከትለው ይንቀሳቀሳሉ። ሀብታሙ ስዩም ለምሽቱ የዩናይትድ ስቴትስን የምርጫ ሂደት የሕግ አተያይ በአጭሩ ያስቃኘናል።
ባለፈው ምሽት ዶናልድ ትራምፕን እንኳን ደስ ያለው ብያቸዋለሁ። ለሀገራችን ስምረት አብሬያቸው ለመስራትም ጥያቄ አቅርቤላቸዋለሁ። ለሁሉም አሜሪካውያን የሚሰራ ስኬታማ ፕሬዝዳንት ይሆናሉ ብዬ ተስፋ አደርጋለሁ።
ሂላሪ ክሊንተን ናቸው የቀድሞዋ የዩናይትድ ስቴትስ ፕሬዚደንታዊ እጩ። በ2016 የጎርጎሳውያኑ ዘመን በተደረገው ፕሬዚደንታዊ ውድድር ከተሸነፉ በኋላ ካሰሙት የውጤቱን ተቀብያለው መልእክት የተወሰደ ነው። ሽንፈትን በጸጋ በመቀበል ረገድ እሳቸው የመጀመሪያው አይደሉም። ወደኋላ ሌላ ማሳያ እናመጣለን። ሁሉም እጩዎች ግን የምርጫ ፉክክር ውጤትን ይቀበላሉ ማለት አይደለም። ቅሬታቸውን ለፍርድ ቤት የወሰዱ አንዳንዴም ደግሞ ደጋፊዎቻቸው ለነውጥ የቀሰቀሱ ታይተዋል። ጥር 6 2021 በጎርጎሳውያኑ አቆጣጠር የዩናይትድ ስቴትስ የሕግ መወሰኛ ምክር ቤትን የድምፅ ማጽደቅ ሂደት ያወከውን ክስተት ማንሳት እንችላለን። ይህን የመሰሉ ያልተጠበቁ ክስተቶች ቢታዩም በአብዛኛው ዩናይትድ ስቴትስ ለሕግ የበላይነት ትልቅ እይታ የምትሰጥ አገር ናት። ሁሉም ነገር በሕግ ወግ ወግ ይዛል፣ የምርጫ ሂደቷ ሳይቀር። የዛሬው መሰናዶ ተያያዥ ጉዳዮችን ያነሳሳል። በርዕሰ ጉዳዩ ላይ ምሁራዊ ማብራሪያ እንዲሰጡን በካናዳው የዋተርሎ ዩኒቨርሲቲ በዓለም አቀፍ ግጭትና የመንግሥት አስተዳደር ትምህርት የድኅረ ምረቃ ትምህርታቸውን በመከታተል ላይ ያሉት የሕግ ጉዳዮች ተመራማሪም ናቸው አቶ ዘሪሁን አዲሱን ጋብዣለሁ። ይህ የአሜሪካ ድምፅ ከሸገር 102.1 ጋር በመተባበር የሚያቀርበው ምርጫን የተመለከተው ልዩ መርሃ ግብር ነው። ሀብታሙ ስዩም ነኝ። አብዛኞቹ የዩናይትድ ስቴትስ ዜጎች መብትና ግዴታ ከሀገሪቱ ሕገ መንግሥት ይመነጫል። ምርጫ ነክ መብትና ግዴታም እንዲሁ። ቀዳሚ ጥያቄ እንምዘዝ። በዩናይትድ ስቴትስ መምረጥ መብት ወይንስ የዜግነት ግዴታ ነው? አቶ ዘሪሁን ይቀጥላሉ።
የአሜሪካ ሕገ መንግሥት ባለፉት ዓመታት በተለያየ ጊዜና ወቅቶች የተካሄዱ ማሻሻያዎች ሁሉ ያልነኩት አንድ ክፍል ቢኖር ይሄንን ነው። ምርጫን ግዴታ፣ አስተዳደራዊ ስራዎችና ሕጋዊ መዋቅሮች የሚጥለው መንግስትና የመንግስት አካላት ላይ ሲሆን፣ ግለሰቦች ወይም ዜጎች ግን የመምረጥ ነፃነትን ወይም ያለመምረጥንም ድምፅ የመንፈግ መብታቸውን ላይ ምንም አስተያየት አይሰጥም። ስለዚህ መምረጥ መብት ነው። ዜጎች እንዲመርጡ ይበረታታሉ በተለያዩ ፖሊሲዎች። አሜሪካውያን ይህንን መብታቸውን ኤክሰርሳይዝ እንዳያደርጉ የተወሰነ ገደብ የጣለባቸው ታሪካዊ ሁኔታዎች አሉ። ወደ 20 የሚጠጉ ሀገራት በነገራችን ላይ ይህንን እንደ ግዴታ ገብ ያስቀመጡ ሀገሮች አሉ። ለዚህ ለምሳሌ አውስትራሊያ በቀዳሚነት ትጠቀሳለች። የተለያዩ የአሜሪካ ግዛቶች ልዩ ልዩ የምርጫ ጉዳዮች ላይ የተለያየ ፌዴራል ህገ መንግስቱ ምንም ባላለባቸው ጉዳዮች እና የእነሱ አስተዳደራዊ ጉዳዮች ላይ እነዛ ላይ የሚያወጣቸው የተለያዩ ህጎች ስላሉ ምናልባት የፕሬዚደንሻል ኤሌክሽኑን በእንደዛ ማንዳቶሪ ለማድረግ አይነት እንቅስቃሴ ቢኖርም ብዙ ዘርፈ ብዙ ተግዳሮቶች እና የተለያዩ የፖሊሲ ማዕቀፍ ማሻሻያዎች፣ ድጋፎች የሚያስፈልጉት ነው የሚሆነው። አርጊመንቱ ምንድነው? መምረጥ መብት ብቻ ሳይሆን መሆን ያለበት የዛ ሰው አለመምረጥ ባልመረጠው መንግስት የመተዳደር ውስጥ ግዴታ ውስጥ ይገባል። ሌላ ደግሞ ምን ያመጣል? አሜሪካ ላይ መራጮች በጣም ቁጥር እያነሱ ናቸው። አሁን ከፍተኛ መራጭ የመረጠው ባለፈው 2 ሚሊዮን ተጨማሪ ከባለፈው ከ2016 በላይ ከፍ ያለ መራጭ ነው። ይህም በአሜሪካ እንግዲህ ታሪክ ከሚባሉት ውስጥ የሚጠቀስ ነው። ያም ሆኖ ይህ ግን ስቲል መምረጥ ከሚገባው ኢሊጅብል ከምንለው መራጭ በጣም ያነሰ ነው። ስለዚህ መራጭን ቁጥር ለማበራከት ይህንን ማበረታታት እና እንደ ማንዳቶሪ ማድረግ አንድ ጠቃሚ ተደርጎ ይወሰዳል። ምክንያቱም ደግሞ መንግስት የህብረተሰቡ ነጸብራቅ እንዲሆን የተገዢው ወይም የመራጩ ነጻ ፈቃድ ወይም በጎ ይሁንታ ያገኘ መንግስት መሆኑን ለማረጋገጥ በጣም በርከት ያለ ሰው መራጭ መምረጥ ከሚችለው እንዲመርጥ እንዲሆን ይጠበቃል።
የዩናይትድ ስቴትስ ዜጎች የመምረጥ መብታቸውን በተገቢው መጠን አልተጠቀሙም በሚል እንደሚወቀሱ የሚያስታውሱት አቶ ዘሪሁን በጎረጎሳያኑ አቆጣጠር 2001 ዓ.ም ሀገሪቱ ከደረሰባት የሽብር ጥቃት በኋላ ዜጎች በምርጫ የመሳተፍ ፍላጎታቸው እንዳንሰራራም ይጠቅሳሉ። በቅርቡ ሀገሪቱ ያስተናገደችው በጆ ባይደን እና ዶናልድ ትራምፕ መካከል የነበረው ፕሬዚደንታዊ ፉክክር ከፍተኛ መራጮችን ያስተናገደ ተደርጎ ተመዝግበዋል። ለዚህ የሚጠቀሱ ምክንያቶች አሉ።
የተለያዩ ምክንያቶች ይጠቀሳሉ። አንደኛው ያው የትራምፕ ፕሬዚደንሲ ያመጣው ችግር ብዙ ሰው አለመምረጡ ምን ያህል ዋጋ እንደሚያስከፍለው እና በራሱ በግል ውሳኔ ነው ሀገራዊ አንደምታ እንዳለው እና የግሉ ህይወት ላይም ጫና እንደሚያመጣ አይቶታል። ሁለተኛ ደግሞ አጠቃላይ ፖለቲካ ስርዓቱን ምን ያህል እንደሚያረጋጋና የራሱን የመረጠውን ድምፅ የሚፈልገውን የፖለቲካ ስርዓትን ለማስጠበቅ እንደሚጠቅም ያንን ማሳያ ተደርጎ ሊታይ ይችላል። ስለዚህ አሜሪካውያን አሁን ድምፅ እንዲሰጡ በተለያየ መንገድ የተለያዩ ቅስቀሳዎችና ማበረታቶች አንጻር ይሰማል። ይሄ ከአንድ ከዲሞክራቲክ ወይም ከሪፐብሊካን የሚመነጭ ሀሳብ ከሆነ የአንደኛውን መራጭ ብቻ የመቀስቀስና ወደዛ አይነት የመራጭ ሂደት ውስጥ የማስገባት ነው የሚሆነው። የአሜሪካውያንን አጠቃላይ የምርጫ ንቃተ ህሊና፣ የፖለቲካል ተሳትፎ የማሳደግ እና ወደ ፖለቲካ ውስጥ ያላቸውንም ሚና በደንብ እንዲጎላ የማድረግ ሂደት ነው።
ዜጎች መብታቸውን ተጠቅመው ድምፅ በሚሰጡበት ጊዜ የምርጫ ሂደት እንከኖች አንዳንዴ ይፈጠራሉ። እነዚህ እንከኖች ድጋሚ ቆጠራ እንዲደረግ አሊያም ደግሞ የምርጫውን ውጤት እስከ ማሰረዝም ሊደርሱ ይችላሉ። በዩናይትድ ስቴትስ የምርጫ ስርዓት የምርጫ እንከኖች ተፈጥረዋል የሚያስብሉ ሁኔታዎችን በጥቂቱ እንስማ።
የአሜሪካ ህገ መንግስት እና ሌሎች የምርጫ ህጎቹ እንደሚሉት ፍራውድ ሊኖር ይችላል። የምርጫ መጭበርበር እንደምንለው የተለያዩ ምክንያት የምርጫ ካርዶች የታለመላቸውን መንገድ ላይ ደርሱ ይችላል። የድምፅ አሰጣጡ ሂደት በራሱ በሚገባ ሳይሰራና ሳይበጅ ሲቀር የድምፅ ኮሮጆ ሳጥኑ እና ድምፅ አሰጣጥ ሂደቱ የባክኑ ድምፆች ናራሉ። ይሄ ምን ያስከትላል? የባክኑት ድምፆች በኋላ ክርክር ሲነሳ ይቆጠሩ አይቆጠሩ፣ ወደ ፍርድ ቤትም እንሄድ የሚያስብሉ ብዙ አይነት ጥያቄዎች ያስነሳል። ሌሎቹ ደግሞ ምንድነው የተለያዩ ልዩ ልዩ ድምፆች ፍላጎቶች አለመወከል ወይም እንዲስተናገዱ አለማድረግ እና የተወሰነ ድምፅ ብቻ እንዲስተናገድ የሚያደርግ ፍቅራዊና ህጋዊ ሂደት ኦልሬዲ አለ። እሱን ፍትሐዊ እንዳይሆን የተወሰነ ያደርጓል የተወሰኑ መራጮች። ሌላው ምናልባት ቅድም እንዳልኩ አንደር ቮትስ እና ኦቨር ቮት የሚሉት ያመጣል። ምንድነው አንደር ቮት? አሁን ቅድም ስልም ባሎት ምርጫ የሰጡ ሰዎች አሜሪካውያን ምርጫ ከሰጡ በኋላ አንዳንድ ጊዜ ኤክስ አድርገው የትኛው መራጭ ድምፅ ሳይሰጡ ካርዱን ኮረጆ ውስጥ ሊያስገቡ ይችላሉ። ይሄ ፕሮቴስት ቮት የሚሉት ነው። ማለት የተቃውሞ ድምፅ እጩዎች አይወክሉኝም ለእኔ አይበጁም ያለ ሰው እንደዚ አይነት ቅጣት ሊያደርግ ይችላል። አንዳንዴ ግን ያለ ስሌት ሳያውቅ አንድ ሰው በስህተት እንደዚ አይነት ድምፆች ይሰጣል። ያ ማለት ምንድነው እየመረጠ መምረጥ እየፈለገ ግን ድምፁ ባክኖበታል። ስለዚህ ቆጠራ ላይ እነዚህ አይነት ጭቅጭቆች ያመጣል። ድምፁን የሰጠው ለዚህ አካል ነው፣ ለዛኛው ተመራጭ ወይም እጩ ነው የሚለው ሌላ አይነት ክርክር ያመጣል። አሁን ባለፈው የሚያየነው ብዙ የተበላሹ የተወሰኑ ድምፆች አሉ። ሌላ ደግሞ አንድ የተነሳ ክርክር በህይወት የሌሉ ሰዎች ድምፅ ሰጥተዋል የሚል ነው። እሱ በጣም አነስተኛ ቁጥርም ቢሆን ይህም በራሱ የምርጫ ውጤቶች ላይ አንዳንድ አካባቢዎች ላይ መዛባትን ሊያመጣ ይችላል፣ የሌሉ ሰዎች በደንብ ድምፅ መስጠታቸው ከተረጋገጠ። ሌላው እንግዲህ ሲሪየስ ሆኖ በዚህኛው ምርጫ ብዙ ውዝግብ ያስነሳው የማሽን ታቡሌሽን ኤረር የምንለው ነው። ይሄ የምርጫ ውጤቶቹን የድምፅ ቡት የሚቆጥሩት ማሽኖች ኮምፒውተራይዝ ቢሆኑ ማሽኖች ስለሆኑ አንዳንድ ጊዜ ስህተት ይሰራሉ። ይህም አንዳንዶች ይህንን ማሽኖቹን በተገቢ መንገድ ስራ ላይ እንዳይውሉ የተደረጉና ችግር ያለባቸው ለሶስተኛ አካል ውጤት እንዲያዛቡ ተደርገው የተሰሩ ይቀርባሉ የሚል ቅሬታ ይመጣል። አንዳንዴ ግን በህጋዊ ሂደት ማጣራት ባለፈው ምርጫ ላይ ብዙም እንደዛ አይነት የተገኙም። ግን ከዚህ በፊት ለምሳሌ በ2000 ምርጫ ላይ ከእንደገና ወደ ሪካውንቲንግ የተገባው አንዱ የማሽኖቹ የዚህን የምርጫ ሂደት ላይ ከእንደገና ጥርጣሬና ችግር በማስነሳቱ ነው። በአልጎር በኩል ወደ ሪካውንቲንግ እንዲገባ ድጋሚ ቆጠራው ሲሆን በእጅ እንዲሆን የሚፈለግበት ምክንያት ብዙ ጊዜ ተወስዶ ቁጭ ብሎ የተለያዩ ሰዎች ቆጣሪዎች ባሉበት ሚስጥራዊ የተጠበቀው ስፍራ ላይ እንግዲህ እነዚህን ቆጠራዎች ጊዜ ወስደው እንዲያደርጉና የመጨረሻ ውጤት ማሳወቂያ ሂደት ይከተላል ማለት ነው።
በተፈጠሩ የምርጫ ሂደቶች ምክንያት ቅሬታ ያለው አካል የምርጫውን ሂደት ካስተባበረው ተቋም ጀምሮ እስከ ግዛቶችና ፌዴራል ጠቅላይ ፍርድ ቤቶች ድረስ ስሞታውን ማቅረብ ይችላል። ቅሬታው እንደተደገፈበት ማስረጃ ታይቶ ድጋሚ ቆጠራ ሊታዘዝለት አሊያም ደግሞ የምርጫው ውጤትም ሊሰረዝ ይችላል። ይህም ካልሆነ ደግሞ የቀደመው ውጤት ይጸናል። እነሆ አንድ ማሳያ።
Through my life, I've always tried to keep the faith. When I was a young man, I volunteered for the army.
በዩናይትድ ስቴትስ ታሪክ በተቀራራቢ ውጤት ተጠናቀዋል ተብሎ በተደጋጋሚ ከሚጠቀሱት ፕሬዚደንታዊ ፉክክሮች መካከል አንዱ በጎርጎሳውያኑ 2000 ዓመተ ምህረት በጆርጅ ቡሽና አልጎር መካከል የተደረገው ነው። ከህዝብ በቀጥታ የተገኘን አብላጫ ድምጽ ያገኙት አልጎር ነበሩ። በውክል መራጮች ወይንም ኤሌክቶርስ ቁጥር በመበለጣቸው ግን ቡሽ የውድድሩ አሸናፊ ሆኗል። በፍሎሪዳ ግዛት በተደረገው ቆጠራ ላይ ቅሬታ ያላቸው አልጎር ጉዳዩን እስከ ፌዴራል ጠቅላይ ፍርድ ቤት ድረስ ወስደውታል። የኋላ 5-4 በሆነ የዳኞች ውሳኔ ተሸናፊነታቸው ተረጋግጧል። በዚያ ወቅት ይህንም ብለው ነበረ።
Now the US Supreme Court has spoken. Let there be no doubt.
የዩናይትድ ስቴትስ ጠቅላይ ፍርድ ቤት ተናግሯል። በፍርድ ቤቱ ውሳኔ አጥብቄ ባልስማማም እንደተቀበልኩት ግን ጥርጥር ሊኖር አይገባም። በመጪው ሰኞ የውክል መራጮች ተቋም የሚያጸድቀውን ውጤት እቀበላለሁ። ዛሬ ምሽት ለህዝባችን አንድነትና ለዲሞክራሲያችን መጠናከር ስል መሸነፌን ተቀብያለሁ ነው ያሉት። በዩናይትድ ስቴትስ የምርጫ ታሪክ ተደጋጋሚ ምርጫ ነክ ክርክር የሚነሳባቸው ግዛቶች አሉ።
ብዙ ጊዜ እነዚህ ክርክሮች የሚነሱት የምርጫ ውጤት የሚወስኑ ምንላቸው ግዛቶች ላይ በብዛት ይነሳል። ወይ ስዊንግ ስንል ብዙ ጊዜ በተለምዶ እንግዲህ እነ ሚሽጋንን፣ እነ ፍሎሪዳን፣ እነዚህን እና ዊስኮንሲን እነዚህ ይነሳሉ። አንዳንድ ጊዜ ግን አሁን ልክ እንደታየው እንደ 2000 እንደ ጆርጂያ አይነት ከብዙ ዓመታት አንዳንድ ጊዜ መራጮች ሊቀየሩ ይችላሉ። ከዛ በፊት ሪፐብሊካን የነበረ መራጭ እንደ የህዝብ ስርጭትና አሰፋፈር እድሜ ልዩነቶች በጊዜ ሂደት የፖሊሲ ለውጥ ምናልባት ልዩነቶች በመምጣቱ ከዛም በተጨማሪ ደግሞ እንደ ስቴሲ አብርሃም ያሉ በጣም ትላልቅ አንቂዎች ቮተር ሰፕሬሽን ላይ በጣም ከፍተኛ ስራ በመስራታቸውና ብዙ ጥቁርና ሌሎች ፒፕል ኦፍ ከለር ምንላቸው ማይኖሪቲስ መራጭ እንዲሆኑ ካርድ እንዲያወጡና እንዲመዘገቡና መራጭ እንዲሆኑ በማስደረጋቸው ድምጽ በመስጠታቸው የምርጫውን ውጤት ቀይረውታል። ሪፐብሊካኖች የምርጫው ውጤት ዳግም ቆጠራ እንዲኖር አንዱ ከጠየቁባቸው ግዛቶች ጆርጂያን ነበረች። በወቅቱ ቀረቡ ጥያቄዎች ውድቅ በመደረጋቸው ከዛ በላይ መሄድ አልተቻለም። ፍሎሪዳ ላይም ፍርድ ቤት ክርክሮች ነበሩ። እነዚያ ክርክሮች ማለት የቀረቡ በማስረጃ ኤቪደንስ ቤዝድ የሆኑ አሳማኝ ክርክሮች ስላልቀረቡ ከዚህ በላይ ሊሄዱ አልተቻሉም።
በመሰል ደረጃዎች ያለፈውን ድምፅ የሚያጸድቀው ኤሌክቶሪያል ኮሌጅ እየተባለ የሚጠራው በየግዛቱ ድምፃቸውን የሰጡ ሰዎችን የወከለው 538 መራጮች ድምፃቸውን ከሰጡ በኋላ ነው። በዩናይትድ ስቴትስ ምክር ቤት ውስጥ የሚደረገውን የመጨረሻ የማጽደቅ ሂደት የሚመሩት የወቅቱ የሀገሪቱ ምክትል ፕሬዚደንት ናቸው። እሳቸው አንዳንድ ጊዜ እጩም ሊሆኑ ይችላሉ።
ምክትል ፕሬዚዳንቱ በዚህ ጋር ትልቅ ስልጣኑ ምንድነው? የመንግስት አስተዳደራዊ አካል ሆኖ ነፃ ሆኖ የሚወግን ነው። ምናልባት አንዳንድ የምክትል ፕሬዚዳንቱ ራሱ ለምርጫ የሚወዳደር ሆኖ ያጋጥም ይችላል። ልክ አልጎር እንደዛ ነበር ለምሳሌ። ወይ ደግሞ ራሱም ድጋሚ ከፕሬዚዳንቱ ጋር ለመወዳደር የሚፈልግ ሊሆን ይችላል። ግን በገለልተኝነት እነዚህ ያሉ የሁለት ፖለቲካ ፍላጎቶች አቻችሎ በጠበቀ መልኩ እንዲሄዱ የማስቻል ነው።
የምርጫ ሂደቶችና ልማዶች ሀገራት አንዳቸው ካንዳቸው የሚማሯቸው ቁም ነገሮች እንደሆኑ በዓመታት ውስጥ ታይቷል። ኢትዮጵያና ኢትዮጵያውያንስ ከዩናይትድ ስቴትስ የምርጫ ሂደትና ባህል ሊማሩት የሚችሉት ቁም ነገር ይኖር ይሆን?
ብዙ ነገር አለ ብዬ አምናለሁ። አንደኛው ለሕግና ለሕጋዊ ስርዓቱ የማድረግ ምርጫ በሚያስፈጽሙ አካላት ላይ አመኔታ በመጣል የምርጫ ስርዓቱን ግን ቻሌንጅ ማድረግ፣ አላግባብ የድምፅ አካሄዶች ሲኖሩ ቅሬታዎቹን በሕግ ተከትሎ የማቅረብ ያንን ደግሞ እስከ ከፍተኛው የመጨረሻ ደረጃ ድረስ እስከ ፍርድ ቤትም ቢሆን አሟጡ የመጠቀምን ይገባል። ፍርድ ቤት ገለልተኝነትና ነፃነቱን በጊዜ ሂደት እየፈተንን ወደዛ አይነት ስርዓት የመገንባት ሂደት ውስጥ እንድንገባ ማድረግ ማስቻል መለማመድ መቻል አለብን። በየጊዜው ለሚመጡ አዳዲስ ችግሮች ህገ መንግስትን ጭምር የማሻሻል ሂደት፣ ይህ በጣም እኛ ሀገር ህጎችን የመንካትና የማሻሻል ነገር ብዙ እንፈራለን። በተዘዋዋሪ ደግሞ ብዙ ቅሬታዎች የሚነሱባቸው ህጎች ይኖራሉ። ለምሳሌ የኢትዮጵያ ምርጫ ህግ ብዙ ክርክር ይነሳበታል፣ እንዲሻሻል ሀሳብ ይቀርባል። እዛ ላይም ለምሳሌ ወደፊት እንግዲህ ከዚህ በፊት በአዲሱ መንግስት መሰረት ወደፊት እናየዋለን ተብሏል። ምክንያቱም ብዙ ድምፆች ሊያባክን ይችላል፣ የተለያዩ ፖለቲካል ፓርቲዎች ድምፅ መበታተን ሊያመጣ ይችላል እና እዛ ላይ ምናልባት ወደፊት የብዙሃን ድምፆች የሚስተናገዱበት ምክር ቤት እንዲሆን መንግስትም እነዛን ድምፆች ደግሞ በምርጫ ስርዓት ውስጥ ታቀፉ በህግ ስርዓት ውስጥ እንዲታዩ ሌሎች ህጎችን በደንብ ፖሊሲ ማቀፍም ማሻሻል ያስፈልጋል።
አብራችሁን ስለቆያችሁ አመስጋኞች ነን። ሙያዊ ትንታኔ ሰጥቶን በካናዳ ዋተርሎ ዩኒቨርሲቲ በዓለም አቀፍ ግጭትና የመንግስት አስተዳደር ትምህርት ዘርፍ የድህረ ምረቃ ትምህርታቸውን መመከታተል ላይ ያሉት የህግ ጉዳዮች ተመራማሪም ናቸው። አቶ ዘሪሁን አዲሱን በድጋሚ አመሰግናለሁ። በቀጣይ ሳምንት ከሌላ ርዕስ ጋር እንገናኛለን።
ምን ለቅንብሮ አመሰግናለሁ። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ጉዳይ ኦን ይሰኛል። ከስድስት ወራት በፊት ሥራ የጀመረ ሥራ ፈላጊና ቀጣሪዎችን አገናኝ የተንቀሳቃሽ ስልክ አውታር ነው። በሺዎች የሚቆጠሩ ኢትዮጵያውያን በስልካቸው ላይ በመጫን እየተጠቀሙበት እንደሆነም የፈጠራው ባለቤቶች ይናገራሉ። ከጉልበት ሥራ ጀምሮ ያሉ ሥራዎችን ለሚፈልጉ እንጀራ ፈላጊዎች መልካም አማራጭ እንደሚሆን ተስፋ የተጣለበትን መተግበሪያ ያዘጋጀውን ተቋም የሚመራውን ዓለም አብርሃን ሀብታሙ ስዩም አነጋግሮት ተከታዩን አቀናብሯል።
ስሜ ዓለም አብርሃ ይባላል። የጉዳይ ኦንላይን ኤልኤልሲ ኩባንያ መስራች እና ዋና ስራ አስኪያጅ ነኝ። የምገኘው በዚሁ በሰሜን አሜሪካ በቨርጂኒያ ነው።
ጉዳይ የተሰኘውን አገልግሎት ወይም መተግበሪያ ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው?
እንግዲህ ጉዳይ እንደ መነሻ ሀሳብ የሆነው ኢትዮጵያ በምመላለስበት ወቅት ከማያቸው ነገሮች ተነስቼ ነው እና አንዳንድ ነገሮች ለዕለት ለዕለት ኑሮ የሚያስፈልጉ ነገሮች ሲፈለጉ ኢትዮጵያ ውስጥ አብዛኛው ነገር ቢኖርም ቶሎ መረጃውን ማግኘት የምትፈልገውን ነገር ቶሎ በቅልጥፍና መፈጸም የሚለው ነገር አስቸጋሪ እንደሆነ አይቻለሁኝ እና ቤተሰቦቼም አካባቢ የሆነ ነገር ሲፈልጉ መረጃ ሲፈልጉ ኦር የሆነ ነገር ማስፈጸም ሲፈልጉ የሚያስቸግራቸው ነገር አለ። አሁን ቤት ውስጥ መብራት ማሰራት፣ ዲሽን ማስጠገን፣ ሰራተኛ ማግኘት ሊሆን ይችላል። የቤት ሰራተኛ ውጣ ውረዶች አላቸው። ሰራትራውም ቢኖርም ማገናኛው ድልድይ ብዙ የተሰራ አይደለም እና እዛች ጋር በጣም ቀላል በሆነ ሀሳብ ፈላጊውና ተፈላጊው የሚገናኙበት መድረክ ቢዘጋጅ የሰዎችን ኑሮ ያቀላል ከሚል ሀሳብ የተነሳ ነው።
የሰራችሁት መተግበሪያ ምን አይነት የህብረተሰብ ክፍሎች ላይ በዋነኝነት ያተኩራል? በምን መልኩ ውስጥ ነው የስራ ግንኙነትን የሚያቀላጥፈው?
መተግበሪያው ስሙ ጉዳይ ኦን ነው። ፌሊንጉ GOODAYON ነው እና መተግበሪያው እንግዲህ አካታች የሆነ ለማድረግ ሞክረናል። ይህም ማለት በጣም ዝቅተኛ ከሚባለው ስራ ጀምሮ ለምሳሌ የቀን ስራ፣ ኮንስትራክሽን፣ የጉልበት ስራ ከሚሰሩት ጀምሮ እንደው በተወሰነ መልኩ ከፊል ፕሮፌሽናል የሆኑ ስራዎች ድረስ ለምሳሌ የሂሳብ ባለሙያ ሊሆን ይችላል፣ ጉዳይ አስፈጻሚ፣ ትርጉም ስራ ሊሆን ይችላል። እስከዚህ ድረስ ያሉትን እነዚህ ቋሚ ያልሆኑ ስራዎች ግን በተደጋጋሚነት በቀጣይነት ቢገኙ ስራዎቹ እንደው የኑሮን ሁኔታ ለመደገፍ የሚችሉ አይነት ለማስቻል የተዘጋጀ መተግበሪያ ነው። ስለዚህ በአንዱ ገጽታው እነዚህን ሰራተኞች ስራ የሚፈልጉ ገቢ የሚፈልጉ የስራ ገበታቸውን ማስፋት የሚፈልጉ ሰዎችን አካታች ያደርጋል። በሌላ ገጽታው ደግሞ እንደ መደበኛ ተጠቃሚ ሆኖ ሰው ሲመጣ መተግበሪያውን ከፍቶ በሚፈልገው የስራ ዘርፍ ወይም ሙያ ከቤት ሰራተኛ፣ ቴክኒሽያን፣ መካኒክ ሊሆን ይችላል የፈለገውን ቀጥታ የሙያ ዘርፍ ውስጥ በመግባት በአቅራቢያው ያለ በቅርብ ርቀት ላይ የሚገኙ ሰራተኞችን እንዲያገኙ ያስችላል እና ቀጥታ ሰው የሚፈልገውን የመረጠውን ባለሙያ ደውሎ ማነጋገር፣ ወደ ስራው መሄድ፣ መደራደር ይችላል ማለት ነው። እንግዲህ አንደኛው ነገር በቅርብ ርቀት ያሉ ሰዎችን ማገናኘት ማስቻሉ ስለሆነ በተለይ በከተሞች አካባቢ በተለይ አዲስ አበባ ያለውን የትራንስፖርት መጨናነቅ ሰዎች ስራ ለመፈለግ ብለው እንኳን ወጥቶ የሚንከራተቱትን በጣም ይቀንሳል። የሰዎችን ኑሮ በሁለቱም በኩል በአሰሪውም በሰራተኛውም በኩል ያሉትን ነገሮች፣ ፈተናዎች እንደው ማቃለል ይችላል የሚል ጥቅም ነው ያለው እና ከጀመርን እንግዲህ አሁን 6 ወር ሆነን አዲስ አበባ ውስጥ ነው መጀመሪያ ያስጀመርነው። አዲስ አበባ ላይ ትኩረት አድርገን ያው አዲስ አበባ ብዙ ፖፑሌሽን ምንድን ነው የህዝብ ብዛት የሚገኝበት ከተማ እንደመሆኑ ትልቅ ከተማ እንደመሆኑ መጠንና አሁን ላይ ከ15,000 በላይ ጠቅላላ ተጠቃሚዎች ደርሰናል። ከ5,000 በላይ የሚሆኑት አገልግሎት ሰጪዎች ወይም እነዚህ ሰራተኞች በስራ ባለሙያ ዘርፍ ላይ የተመዘገቡት ናቸው።
አለም እንግዲህ አንተም እንደምታውቀው ሁሉም ባይባሉም ጥቂት የማይባሉ በተለይ በቀን ስራ ውስጥ የተሰማሩ ሰዎች ከቴክኖሎጂ ጋር ያላቸው ቁርኝትም ብዛም ነው ይባላል። ይህም መተግበሪያ በቀላሉ ተረድተው እንዲጠቀሙበት በማድረግ ረገድ ምን ያክል ጥራችኋል? ለነሱ ለማቅለል ቶሎ የሚረዱትና ቶሎ የሚግባቡት እንዲሆን ምን ያህል ሰርታችኋል?
በጣም ጥሩ ጥያቄ ነው የጠየቀኝ። ይሄ እንግዲህ መጀመሪያ ስንጀምር ያጋጠመን ተግዳሮት ነበረ። አንደኛ ስማርትፎን ራሱ በጣም በብዛት ተጠቃሚው ብዛት ያን ያህል አይደለም ኢትዮጵያ ውስጥ። ከዛ ቀጥሎ ደግሞ የዲጂታል ሊትሬሲ ወይም እንደዚህ አፕሊኬሽን የመጠቀም እውቀቱ ወይም ቅርበቱ እንደጠበቅነው አይደለም የሆነው። ስለዚህ ምንድነው ያደረግነው? አንደኛ አሁን መተግበሪያ መጫን የማይችል ስልክ ያላቸውን ሰዎች፣ ስማርትፎን የሌላቸውን ሰዎች ሁሉ አንተውም፣ አካታች ነው። የራሳችን ባለሙያዎች አሉ በየመንገዱ እየሄዱ በየቦታው በየማሰልጠኛ ተቋማቱ እየዞሩ እነዚህን ስራ የሚፈልጉ ሰዎችን ኦንቦርድ የሚያደርጉበት ወይም የሚያስገቡበት መንገድ አለን፣ መተግበሪያው ባይኖራቸውም ሰራተኞቹ። ከዛ ተጨማሪ ደግሞ በየጊዜው አጫጭር የሆኑ እንደ ስልጠና አይነት ነገር እያዘጋጀን ድጋፍ እናደርጋለን። አጠቃቀሙ ቀላል እንዲሆን ለመርዳት ለማስረዳት እንሞክራለን። ከዚህ ተጨማሪ ደግሞ ባለፈው 6 ወር ውስጥ ቢያንስ ወደ 6-7 ጊዜ መተግበሪያውን አሻሽልነዋል፣ አበልጽገነዋል። ይህም የሆነው ከተጠቃሚዎቹ በሚደርሱን አስተያየቶች እና ጥቆማዎች ማሻሻያዎች እያደረግን አሁን ለማቃለል የተቻለውን ያህል እያደረግን ነው። በተረፈ ያው መተግበሪያውን ባይጭኑም ስራ የሚፈልጉ ሰዎች ባሉበት አካባቢ ማፕ ላይ ዲጂታል ፕሬዘንሱን እንዲያገኙና የስራ እድሎችን እንዲያገኙ እገዛ እያደረግን ያለ ነው። በቅርቡ ደግሞ የኮል ሴንተር አገልግሎት ለመጀመር ማስፋፊያ እያደረግን ነው። ምክንያቱም ካለን መረጃ፣ ኢትዮጵያ ውስጥ ካለው መረጃ የአፕሊኬሽን ወይም የመተግበሪያ አጠቃቀሙ ባህሉ እያደገ ነው፣ እየተሻሻለ ነው። ነገር ግን የሚፈለገው ያህል ስላልደረሰ እዛ ቦታ እስክንደርስ ድረስ ደግሞ ሰው የሚመቸው ወደ ኮል ሴንተር በመደወል ልክ የታክሲ አገልግሎት እንደሚጠሩት ልክ እንደዛ አይነት አገልግሎትም እየጀመርን እየተዘጋጀን ያለ ነው። እዛ ላይ
የሚጠቀሙበት ሰዎች በተለይ ደግሞ ስራ ፈላጊዎች ይህንን አገልግሎት ለማግኘት የሚጠበቅባቸው ክፍያ አለ ወይ?
አሁን ላይ ምንም አይነት አገልግሎት ክፍያ አንጠይቅም። አገልግሎት ሰጪዎችም አገልግሎት ተጠቃሚዎችም በነፃ መተግበሪያውን ከጉግል ፕሌይ ስቶር ለአንድሮይድ ስልክ ወይም ከአፕል አፕ ስቶር ለአይፎን ስልኮች በማውረድ በመጫን መጠቀም ይችላሉ። ብቸኛው የምንጠይቀው ነገር ምንድን ነው? አገልግሎት ሰጪዎችን ሲመዘገቡ ትክክለኛ መረጃችሁን ስጡን እንላለን። ትክክለኛ የፎቶ መልካቸውን የሚያሳይ የፕሮፋይል ፎቶ እንዲያስገቡ፣ መታወቂያቸውን እንዲያስገቡ ማስገቢያ ቦታ አለ፣ ሲመዘገቡ እንዲያስገቡ እናደርጋለን። ይህን የምናደርግበት ምክንያት ትክክለኛ መረጃ ያስገቡ ስራ ፈላጊዎች ወይም ሰራተኞች ከሆኑ ቨሪፋይድ የሚል አርማ እንሰጠዋለን። የተረጋገጠ በጉዳይ የተረጋገጠ የሚል አርማ እንሰጣቸዋለን። ያ አርማ ጥቅሙ ምንድን ነው? ሰዎች ፈላጊዎች፣ ሰራተኛ ፈላጊዎች መጥተው መተግበሪያው ላይ ሲፈልጉ ቅድሚያ ይሰጣቸዋል። ውጤቱ ላይ ፈልገው ሲያገኙ ውጤቱ ላይ በቅድሚያ ከላይ እንዲወጡ ይደረጋል። አርማውም አለ። ያ ለተጠቃሚዎቹ ትንሽ እምነትን ይሰጣል። ያው ሙሉ ለሙሉ እምነትን መፍጠር ባይቻልም ባለው አቅም ትክክለኛ መረጃ መግባቱን በማረጋገጥ እንግዲህ ጥሩ የሆነ እንትን ለመፍጠር እየሞከርን ነው። ከዚህ ተጨማሪ ደግሞ ወደፊት ተጨማሪ መሻሻያዎችን በማድረግ አሁን ለምሳሌ ሰራተኞች ያላቸውን የትምህርት ማስረጃዎች፣ ሰርቲፊኬቶች፣ እነዚህን ማረጋገጫዎች በማስገባት ደግሞ የተሻለ እይታ እንዲያገኙ፣ የተሻለ የስራ እድል እንዲያገኙ ማስፋፊያዎችም እየሰራን ያለ ነው።
በጣም አመሰግናለሁ። በድጋሚ አለም አብርሃ ጉዳይ ኦን ስለተሰኘው ሰራተኛና አሰሪዎች ስለሚያገናኘው አገልግሎት ወይም አውታር ስላብራራህልን በአድማጮችም በእጅጉ አመሰግናለሁ። መልካም እድል ግጠማችሁ። መልካም ምሽት ይሁንልህ።
እግዜር ይስጥልን። በጣም አመሰግናለሁ። መልካም ቀን።
ሀብታሙ ለዝግጅቱ አመሰግናለሁ። አድማጮች፣ የምሽቱ ዝግጅታችንንም ወደ ማጠናቀቁ ተቃርበናል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ የብርሃን ኃይሉ ጋር በዚሁ እንሰናበታለን። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በእኛ በኩል ሰላም፣ ደህና ደሩ። Thank you.